የሰው ልጅ ከተፈጠረባቸው ዋነኛ ነገሮች መካከል አንደኛው ለምግብ እንደተፈጠረ የእግዚአብሔር ቃል መጽሐፍ ቅዱስ ይነግረናል። ከመጀመሪያው መጽሐፍ ከዘፍጥረት በመንመለከትበት ሰዓት እግዚአብሔር የሰው ልጅ ከፈጠረ በኋላ በምድር ላይ ሲኖሩ ምግብ እንደሚያስፈልጋቸው ስላወቀ የሚበሉትን የምግብ አይነት ወሰነላቸው። አትክልት እንዲበሉ፣ ፍራፍሬ እንዲበሉ፣ እንደዚሁም ደግሞ ፍሬ ያላቸውን ዛፎችን እነሱንም ደግሞ መብላት እንዳለባቸው ነገራቸው። ከጥፋት በኋላ የዘፍጥረት መጽሐፍ ምዕራፍ 9ን በመንመለከትበት ሰዓት እግዚአብሔር እንደገና ደግሞ ስጋ ነክ የሆኑ ምግቦችን እንዲበሉ፣ ያንን ብቻ ሳይሆን በተጨማሪ ደግሞ ስጋ ነክ የሆነ ምግብ መብላት አለባችሁ ብሎ ያንን ደግሞ ያዛቸዋል። ይሄንን በዘፍጥረት ምዕራፍ 9 ከጥፋት በኋላ እንደገናም ደግሞ በዘሌዋውያን ምዕራፍ 11 ላይ የሚበሉት የስጋ አይነት እንስሶቹ ምን አይነት መሆን እንዳለባቸው ስፔሲፊክ የሆነ ነገር ሰጣቸው። ሰኮናው ምን ያደረገ የተሰነጠቀ እንደገናም ደግሞ የሚያመሰኳ የእሱን ስጋ ደግሞ መብላት አለባችሁ ብሎ እግዚአብሔር ይህንን ነገር ተናገረ። የሚገርማችሁ ነገር በዓለማችን በጣም ትልቅ ስጋት ከሆኑት ነገሮች መካከል አዋቂዎቹ እንደሚናገሩት ከምግብ ጋር የተያዘ ጉዳይ ነው። ከጦርነት ይልቅ ከሌሎቹ ነገሮች ይልቅ በዋናነት የሚታሰብ በዋናነት በዚህ ዓለም ላይ ያለ ነገር መጽሐፍ ቅዱስም ደግሞ የፈቀደው ምንድን ነው? የምግብ ጉዳይ ነው። ከዚህ የተነሳ አዋቂዎቹ ስራቸው ይሄ የሆነ ባለሙያ የሆኑ ሰዎች እና እነ ፋኦ፣ ግሎባል ፉድ ፕራይስ ሞኒተርስ የሚባሉ በየቀኑ በየሰዓቱ በየዓመቱ ካለፈው ነገር ጋር እያወዳደሩ ብዙ አይነት ነገር ስለ ምግብ ይናገራሉ። የአንዳንዶቹ የምግባቸው ወጪ ግሮሰሪ በሚያደርጉበት ሰዓት በዓመት የሚመደብላቸው ነገር በዓመት የሚያወጡት ነገር ለእኛ ለሶስተኛ ዓለም ሰዎች በጣም አስደንጋጭና እኛስ እየኖርን ነው ወይ የሚለውን ጥያቄ እንድናነሳ ያደርገናል። በመጽሐፍ ቅዱሳችን መልካም ነገር ካላቸው ወይንም ደግሞ ቅድም ወንድማችን እንደነገረን ምላሽ በጎ የሆነ ምላሽ ወይንም በትክክለኛው አማርኛ ግብረ መልክ ነው የሚባለው። ትክክለኛ የሆነው አማርኛ ይሄ ስለሆነ ነው እዚህ ቦታ ላይም ይሄንን ነገር ያስቀመጥኩት። እና ፊድባኩ ምላሹ ምንድን ነው? አሁን ባነበብነው ክፍል ላይ በሐዋርያት ዘመን ዋነኛ የሆነው ከመንፈሳዊ ነገሮች መካከል አንደኛው ምን ማድረግ ነበረ? ምግብ የሚባለው ነገር ዋነኛ ጉዳይ ነበር። በአዲስ ኪዳን ብቻ ሳይሆን በብሉይ ኪዳን መጽሐፍ ቅዱስን በምንመለከትበት ሰዓት በተከታታይ በተለያየ ጊዜ አብረው የሚበሉበት በቤተ መቅደስ አብረው የሚሆኑበት ጊዜ ነበረ። እንዳጋጣሚ ዛሬ ስለምንበላ ሳይሆን ይሄ ነገር የቀረበው አስቀድሞ እየተዘጋጀ ነው እና ዛሬ ከምናደርገው ነገር ጋር ስለሚሄድ ተታኮ የቀረበ ነገር አይደለም። ግን ስለምንበላው ምግብ እግዚአብሔር የተመሰገነ ይሁን። እንደዚሁም ደግሞ ጌታችን ኢየሱስ ክርስቶስ በምድር በነበረበት ጊዜ በአገልግሎቱ ከሚያካሂዳቸው ዋነኛ ነገሮች መካከል አንደኛው ምግብ እንደሆነ ነው አዲስ ኪዳን የሚነግረን። በዚህ በመግብ ውስጥ የሚተላለፉ የተለያዩ መልካም የሆኑ ነገሮች አሉ። የሰዎች ማንነት የሚታወቅበት ሰዎችም ደግሞ ማንነታቸውን የሚያውቁበት ከሌላ ሰው ጋራ አብረው እንዴት መኖር እንዳለባቸው የሚማሩበት በጣም ዋነኛ የሆነው ነገር አብሮ ከመብላት ጋር የተያዘ ጉዳይ ነው። ፍቅር የምናገኘው ፍቅር በዛ ውስጥ ነው የሚተላለፈው። ፍቅር በመብላት ውስጥ ነው የሚተላለፈው። እግረ መንገዳችንን የይሁዳ ማንነትም የታወቀው በዛ በራት ጊዜ እንደሆነ አዲስ ኪዳን ጨምሮ ይነግረናል። በዚህ ባለንበት ሞደርን ኤጅ በተለይም ደግሞ አደጉ በሚባሉ አገሮች በጣም እየተረሳ እየተዘነጋ ያለው ነገር ምንድነው? በህብረት ይህንን ነገር አብሮ የመብላትን ነገር አብሮ የመታየትን ነገር ቸል የተባለበት ብቻ ሳይሆን የተረሳበት ዘመን ውስጥ ገብተናል። ወገኖቼ የመጽሐፍ ቅዱስ ባህል ይሻለናል። የመጽሐፍ ቅዱስ ባህል አብረን እንድንበላ አብረን እንድንቆርስ አብረን እርስ በርሳችን እንድንተያይ ፍቅርን እንድናስተላልፍ አንደኛው መንገድ ምግብ እንደሆነ ነው መጽሐፍ ቅዱስ ምንም ያደርገን የሚነግረን። በዚህ ሁኔታ ውስጥ የሚመጡ በጣም ታላላቅ የሆኑ በቃላችን ልንገልጽ የማንችላቸው ስፒሪቹዋል የሆኑ ነገሮች ለመንፈሳችን የሚገባን መንፈሳችን እንዲያድግ መንፈሳችን እንዲበዛ መንፈሳችን እንዲደሰት መንፈሳችን ጠንካራ እንዲሆን የሚያደርገው አንደኛው ነገር አብሮ ይሄን ነገር ማድረግ ነው። ስለዚህ ግብረ መልኩ እና ፊድባኩ ምላሹ ምንድነው የሚሆነው? ዛሬ ምሳ ስላለን እንደ በፊቱ 5 6 7 8 10 አላደርገውም። በጣም አጭር ይሆናል። ግን ዋነኛውን ፖይንታችንን አንዘነጋም። የመጀመሪያው ምላሽ ልናገኝ የምንችልበት አንደኛው ነገር ስለ ምግብ ምስጋና ማድረግ ነው። ስለ ምግብ ምስጋና ማድረግ በሐዋርያት ሥራ ምዕራፍ 2 ከቁጥር 1 ጀምሮ ባለው ላይ በምንመለከትበት ሰዓት አንድ በዓል ይከበር ነበር። ያ በዓል ምንድነው? የአዝመራ በዓል የሚባል ምግብን መሰረት አድርጎ በየዓመቱ የሚደገስ በዓል ነበር። ይሄንን መጽሐፍ ቅዱስ ነው የሚነግረን። በዘኍልቍ መጽሐፍ ላይ ስለዚህ ሲናገር ምንድነው የሚለው? የተቀደሰ የዘላለም መታሰቢያ ይላል። የተቀደሰ የዘላለም መታሰቢያ በዛን ጊዜ ተከብሮ በዛን ጊዜ እንዲያልቅ ሳይሆን ነገር ግን እንዲቀጥል ነው። ሁሉም በያለበት እንደ አውዱ በዚህ መከር በሚገኝበት ጊዜ የሚበላ ነገር በተገኘበት ሰዓት ለእግዚአብሔር ምን ማድረግ? ምስጋናን ማቅረብ። እዚህ ቦታ ላይ አይሁዶች እና ሜጀር የሆነ የሚያከብሯቸው 7 በዓላቶች አሉ። በጣም ሜጀር ናቸው። እስካሁን ድረስ የሚከበሩ ናቸው። ከነዚህ ከአምስቱ ከ7ቱ 5ቱ ከምግብ ጋር የተያያዙ ናቸው። 2ቱ ግን ምግብ የማያስፈልጋቸው ናቸው። አብዛኛዎቹ ግን ከምግብ ጋር የተያያዘ በዛ ምክንያት ደግሞ እግዚአብሔርን ምንም ያደርጉበት ነው የሚያመሰግኑበት ነው። ጉባኤያቸው ይላል በዛን ዕለት የተቀደሰ ይሁን ብሎ በዚህ በዘሌዋውያን ምዕራፍ 23 ከቁጥር 15 ጀምሮ እስከ ቁጥር 22 ያለውን በመናነብበት ሰዓት ይሄንን ነገር ሲነግረን እንመለከታለን። በዓለ 50 የመከር በዓል ነው። በዓለ ሲዊት ተብሎ ይጠራል። በየዓመቱ ከዛን ጊዜ ጀምሮ እስከ አሁን እየተከበረ ያለ ነው። ይሄ በዓለ ሲዊት የሚለው ነገር ምን ማለት ነው? 7ቱ ሱባኤ ማለት ነው። 7ቱ ሱባኤ ፋሲካ ካለፈ በኋላ ከመምጣቱ በፊት ለሰባት ሳምንት በማግስቱ በ50ኛው ቀን ምንም ይደረግ ነው የሚከበር ትልቅ በዓል ነው። በብሉይ ኪዳን የተጀመረ ቢሆንም ግን በየወቅቱ በተለያየ ጊዜ በተለያዩ ቦታዎች ምንም ይደረጉ ናቸው የሚከናወኑና ተግባራዊ የሚደረጉ ናቸው። የስንዴ መከር የሚታጨድበት ጊዜ ነው እና ያንን ዘለላውን ይዘው በእግዚአብሔር ፊት እየወዘወዙ የሰጠህን አንተ ነህ መሬት ላይ ደግሞ سنጥለው መሬቱም ያንተ ነው ያ አንድ የጣል ነው ቅንጣት በጣም ብዙ ፍሬ እንዲሆን ያደረከው አንተ ነህ አረንጓዴ እንዲሆን ያደረከው አንተ ነህ ብዙ እንዲሆን ያደረከው አንተ ነህ የኛ የሆነ ነገር ምንም የለም ብለው ስለዚህ ስለሚበሉት ምግብ ስለሚያገኙት ሀብት ስለሚያገኙት እህል እግዚአብሔርን ያመሰግኑ ነበር። ወገኖቼ እውነቱን እንነጋገርና እምንኖረው በመድር ላይ በመግብ ነው። ምግብ ያጡ ሰዎችን አይተን እናውቃለን። በተለያየ ጊዜ በገጠር እንደዚህ አይነት ሰዎችን አይቻለሁ። በጣም ከባድ የሆነ ነገር ነው። በጣም ከባድ የሆነ ነገር ነው። እግዚአብሔርን አስበው ይሄንን ያደረከው አንተ ነህ ብለው ምን ያደርጉ ነበር? የእለት እንጀራ ስለሰጣቸው ያመሰግኑት ነበር። አንዳንድ ጊዜ አናስተውለውም እንጂ እኛኮ በየቀኑ የምንጸልየው ጸሎት ይሄንን ነው። አባታችን ሆይ የሚለው ጸሎት እኮ ይሄ ነው። የእለት እንጀራችንን ስለሰጠህን በዚህኛው በበዓለ ሰዊት የሚያደርጉት ግን ምንድነው? በጋራ ተሰብስበው ሁሉም ይሄንን ነገር ያደርጋሉ። በጋራ የሚያደርጉት ጉዳይ ነው። በአዲስ ኪዳን ደግሞ በየቀኑ ይሄ ነገር መጸለይ እንዳለበት መነገር እንዳለበት ነው መጽሐፍ ቅዱስ የሚነግረን። ስንዴያቸውን መከራቸውን ምን ያደርጉ ነበር? ይሰበስቡ ነበር። ይሄ በዓለ 50 የሚባለው ከዛ በኋላ በግሪክ ጴንጤቆስቴ ነው። ጴንጤቆስቴ እና ጴንጤቆስቴ ማለት ምንድነው? በዓለ 50 ማለት ነው። በግሪክ ስለሆነ ነው እንጂ ከአይሁድ ቋንቋ ጋር አብሮ ተያይዞ ያለ ጉዳይ ነው። 50ኛው ቀን ማለት ነው። በዚህ በ50ኛው ቀን እግዚአብሔር ስላደረገው ነገር ምን የሚደረግበት ምስጋና የሚሰጥበት ነገር ነው። ታዲያ የዚህ ምላሹ ምንድነው? የዚህ ምላሹ በዚህ በሐዋርያት ሥራ ምዕራፍ 2 ላይ በምንመለከትበት ሰዓት የተስፋው ቃል ተቀባዮች ሆኑ ይላል። የተስፋው ቃል ተቀባዮች ሆኑ በአንድነት በአንድ ስፍራ ይላል። በአንድነት በአንድ ስፍራ ዛሬ ሰዎች በአንድነት ሆነው የተለያየ ስሜትና አመለካከት ሊኖራቸው ይችላል። እዛ ግን እንደዚህ አልነበረም። በአንድነት በአንድ ስፍራ በመለያየት አይደለም፣ በመናናቅ አይደለም፣ በአድመኝነት አይደለም፣ በጎጠኝነት አይደለም። የእግዚአብሔር ቤት ነውና በዚህ በእግዚአብሔር ቤት ውስጥ እኔም ቤት ነኝና ሁላችንም ጌታን የተቀበልን እኛም ቤቶች ነንና በአንድነት ይሄንን ነገር ባደረጉበት ሰዓት ምን ሆነ? በጣም የተለየ ከዚህ ቀደም ያላዩት ተሐድሶ በመካከላቸው መጣ። መነሻው ግን ምንድነው? ምግቡ ነበር። እና ፊዚካል በሆነው ነገር እግዚአብሔር ያንን መሰረት አድርጎ ወደ ተለየ ስፒሪቹዋል ወደ ሆነ ሁኔታ ውስጥ እግዚአብሔር ነገሩን አስገባው። የተጀመረው በምንድነው? በሚጨበጥ ነገር ነው፣ በእህል ነው። ግን ውጤቱ ምንድን ነበር ስንል በመንፈስ ቅዱስ ተሞሉ። በመንፈስ ቅዱስ ተሞሉ። ከዚህ ቀደም አድርገው የማይችሉትን ነገር አደረጉ። ሁለተኛ በህብረት እንጀራ መቁረስ ነው ያደረጉት። በህብረት እንጀራ መቁረስ በዚህ በሐዋርያት ሥራ ምዕራፍ 2 ቁጥር 42 ላይ ቀደም እንዳነበብነው እንደገናም ደግሞ ቁጥር 46 ላይ እስከ 47 ባለውም ላይ በመንመለከትበት ሰዓት በየቀኑ በአንድ ልብ ሆነው በመቅደስ እየተጉ በቤታቸው እንጀራ እየቆረሱ በደስታና በጥሩ ልብ ምግባቸውን ይመገቡ ነበር ይላል። ምንድን ነበር የሚያደርጉት? በህብረት እንጀራ ይቆርሱ ነበር። በህብረት እንጀራ ይቆርሱ ነበር። ይሄ የጌታ አራት አይደለም፣ የጌታ አራት አይደለም። በእያንዳንዳቸው ቤት ውስጥ የሚደረግ ነው። በእያንዳንዳቸው ቤት ውስጥ የሚያደርጉት ነው። እንጀራን ምን ያደርጉ ነበር? ይቆርሱ ነበር ይላል። በቤተ መቅደስ እየተጉ በቤተ ክርስቲያን እየተጉ at the same time በቤታቸው ደግሞ እንጀራን አብረው በጋራ ይቆርሱ ነበር። ሼር ያደርጉ ነበር፣ ያካፍሉ ነበር፣ አብረው ምግባቸውን ይለዋወጡ ነበር። ያለነው ቤተ ክርስቲያን ውስጥ ነው። ቤተ ክርስቲያን ውስጥ ደግሞ ከፍ ማድረግ የሚገባን የእግዚአብሔርን ቃል ነው። የእግዚአብሔር ቃል ስለ ሼሪንግ ነው የሚናገረው። ሼር ከምናደርጋቸው ነገሮች መካከል አንደኛው ዋነኛው መጽሐፍ ቅዱስም ደግሞ የሚናገረው ከምን ጋር ነው? ከምግብ ጋር የተያዘ ጉዳይ እንደሆነ ይናገራል። እግዚአብሔርን እያመሰገኑ ይላል። እግዚአብሔርን እያመሰገኑ አንተ ነህ የሰጠህን፣ ዝናብ ባይኖር ኖሮ፣ መሬቱ ለም ባይሆን ኖሮ፣ ያ የተዘራውን ነገር እግዚአብሔር ባበቅለው ኖሮ ማንም ይከታተለው? የትኛው ገበሬ ነው አንድ ጊዜ ከበተነ በኋላ ሄዶ ቆይ እንትኑ እንዲወጣ ይያለ የተለያየ ነገር የሚያደርግ የለም። ዘርቶ ነው የሚሄደው። ሌላውን ፕሮሰስ የሚያካሄደው እስከ መጨረሻ ድረስ ማን ነው? እግዚአብሔር ነው። ስለዚህ ከእግዚአብሔር አግኝተናል ብለው ይሄንን ነገር ያደርጉ ነበር። ይሄን በማድረጋቸው ግብረ መልኩ ምላሹ ፊድባኩ ምን እንደሆነ ሲናገር ምዕራፍ 2 ቁጥር 47 ላይ ክሊር በሆነ መንገድ ይናገራል። በሕዝቡ ሁሉ ፊት ሞገስ ነበራቸው ይላል። ሼር የሚያደርጉ ሰዎች፣ በጋራ እንጀራ የሚቆርሱ ሰዎች ፕራክቲካሊ ሞገስ በእነርሱ ላይ እንደሚሆን ነው የሚናገረው። በሕዝቡ ሁሉ ፊት ሞገስ ነበራቸው ይላል። ይሄ ብቻ አይደለም፣ ጌታ የሚድኑትን እለት በእለት በእነርሱ ላይ ይጨምር ነበር ብሎ ይናገራል። part of evangelism ነው። ሰዎች ወደ ጌታ እንዲመጡ የጌታን ታላቅነት እንዲያዩ እንድንበዛ አሸናፊ እንድንሆን በቁጥራችን የበላይ እንድንሆን ዋነኛ ከሆኑት ነገሮች መካከል ምግባችንን በየቤታችን እየቆረስን መከፋፈል ነው። ታውቃላችሁ፣ የመስቀል ጠላት የሆነው እምነት በጣም ከሚወደድበትና ከሚወደስበት ነገሮች መካከል አንደኛው፣ በተለይ አንዳንድ በዓላታቸውን በሚያከብሩበት ጊዜ ፍሪ የሆነ ነገር በየቤቱ በረንዳ ላይ ይቀመጣል። ሂልተን ሆቴል ገብተን የማናገኘው አይነት ምግብ ይቀመጣል። በእንደዛ አይነት ነገር መስፋቱ ተሳክቶላቸዋል። መጽደቅ አይደለም ግን መስፋቱ፣ የበላይ መሆኑ ግን ተሳክቶላቸዋል። ፕሪንስፕሉን የሚያደርጉ ሁሉ የዛ ተጠቃሚ ይሆናሉ ማለት ነው። እኛ ደግሞ ስናደርገው የበለጠ ቅዱስ የሆነው እውነተኛ የሆነው መንፈስ ከኛ ጋር አለና የመብዛታችንና የማሸነፋችን አንደኛው መሰረት ማድረግ የሚገባው ተሐድሶና ሪቫይቫል እንዲመጣ ፕራክቲካል የሆነውን ነገር ማድረግ ነው። ይሄም እንጀራን መቁረስ ነው። ሶስተኛው ምግብ በጣም ትልቅ ኃይል እንዳለው በህብረት እንጀራን ቆርሰው ለሌሎቹ እንደሰጡ በሐዋርያ ሥራ ምዕራፍ 9 ቁጥር 9 እንደገና ቁጥር 19 ላይ ከጳውሎስ ጋር አያይዞ ይናገራል። የመፈሰኪያ ምግብ በመስጠት ነው። የመፈሰኪያ ምግብ በመስጠት ነው። በዚህ በሐዋርያ ሥራ ላይ ከምግብ ጋር ወደ 11 12 ነገሮች ተጽፈዋል። ሁሉንም ማንሳት አስፈልጊ መስሎ ስላልታየኝ ነው ዋና ዋናዎቹን 1-5 የምንመለከተው። የመፈሰኪያ ምግብ ለጳውሎስ ተሰጠው። ጳውሎስ በዛን ጊዜ በፕሮግራም ሳይሆን ሳይወድ በግዱ ጾም ውስጥ ገብቶ ነበር። እንደዚህ አይነት ጾም አንዳንድ ጊዜ ያጋጥመናል። ይሄ ፎርስድ ፋስት የሚባላል። በቃ ከአቅማችን በላይ በሆነ መንገድ ሳንዘጋጅ ድንገት ወደኛ የሚመጣል። አንድ ወር ጸልይ፣ አንድ ወር ጾም ሊል ይችላል ጌታ። አንድ ወር ይጾማል እንዴ? በደንብ ይጾማል። መጽሐፍ ቅዱስ ይሄንን ይነግረናል። በተግባርም ደግሞ ይሄንን ነገር አይተናል። ትምክህት ቢያስፈልግ እያለ ጳውሎስ አንዳንድ ጊዜ የሚናገራቸው ነገሮች አሉ። ትምክህት ቢያስፈልግ በኢትዮጵያ በ74 የተነሳው ሪቫይቫል ከዛ አካል ውስጥ አንደኛው ሰው ይሄ በፊታችሁ የቆመው የሚናገረው ትንሹ ሰው ነው። እግዚአብሔር ሐዋርያው ዳንኤልን በተለየ ሁኔታ ስላስነሳው በዓለም አቀፍ ደረጃ ሁሉ በእንግሊዘኛ የተጻፈ ነው። የመጀመሪያውን ዋነኛ ጽሑፍ ያዘጋጁት በፖሊዮ በሽታ እግራቸው የተበላሸ ሚስተር ሄጊ የሚባሉ እስካሁን ድረስ በላንካስተር አሁንም ጌታን እያገለገሉ፣ አንደኛ እግራቸው በሽተኛ ነው፣ ሁለተኛ ሽምግልናው አለ። በዛ አይነት ሁኔታ ውስጥ ነው ቢዮንድ አወር ፕሬየር ብለው በሜኖናይት ቤተክርስቲያን ስር ያንን ነገር የደረሱት የጻፉት እውነተኛ የሆነውን ታሪክ ያስቀመጡት ቢዮንድ አወር ፕሬየር። ምክንያቱም እነሱ አስቀድመው መተው ነበር። ከ65 ዓመት በፊት እዛ መተው ነበር፣ ይጸልዩ ነበር እዛ እግዚአብሔር ህዝብን እንዲያበዛ እና ከስንተኛው ዓመት በኋላ በ74 ላይ ያ ሪቫይቫል ፈነዳ። ስለዚህ እሁድና ሮብለት አብዛኛውን ጊዜያችንን እዛ ነበር የምናሳልፈው፣ በጾም በጸሎት። ለእግዚአብሔር ክብር ብለን የምንጾመው ጾም ለበሽታ አይዳርገንም፣ በረከት እናገኝበታለን። ዛሬ ብዙዎች ስለ ጸሎት ብቻ ጾም አለበት ሲባል ድንግጥ ነው የሚሉት። ይቻላል፣ መጾም ይቻላል፣ ይቻላል። በመጾም ውስጥ ትልቅ የሆነ ምን አለ? ሪቫይቫል አለ። በእርግጥ በዚህ በሐዋርያ ሥራው ስለ ጦም ስላለ በዲቴል የምንመለከተው ጉዳይ ነው የሚሆነው። በዚያን ጊዜ ብዙ ሰዎች ይድኑ ነበር። ጠዋት early morning 6 ላይ ገብተን ማታ ወደ 8 እና 9 ፒኤም ላይ ነበር የምንወጣው። እዛ ያገለገልን የመንፈስ ቅዱስ ሙላአት ቢሆን የፈውስ አገልግሎት ቢሆን ሌላውም ቢሆን ከአዳራሽ ወደኛ ወደ ጓሮ ወደ ትንንሾቹ ልጆች ነበር የሚላከው። ይገርማቸዋል። እነዛ ሁሉ ዛሬ በአገር ውስጥና ከአገር ውጪ እግዚአብሔርን እያገለገሉ ይገኛሉ። እግዚአብሔር አስገራሚና አስደናቂ በሆነ መንገድ የሰራው ነገር ከዚህ ከጾም ጋር። ስለዚህ ሳንወድ በግዳችን እንጾም ነበረ። በቃ አንድ በግዴታ እንጾም ነበረ፣ ሁኔታዎቹ እንዲፈቱ፣ ሁኔታዎቹም ደግሞ እንዲስተካከሉ፣ አንዳንዶቹም ወደ መንፈሳዊ ልምምድ ውስጥ እንዲገቡ የማበረታታቱ ነገር በዛ ውስጥም ነበረ። ጳውሎስ እዚህ ቦታ ላይ ያጋጠመው ጾም ድንገተኛ የሆነ ጾም ነው። 3 ቀን ድፍን 3 ቀን መጽሐፍ ቅዱስ እንደሚነግረን ሳያይ 3 ቀን ኖረ አልበላምም አልጠጣምም ብሎ ይናገራል። 3 ቀን አይኑም ታውሯል። እንደዚሁም ደግሞ መብላትም አልቻለም። በጣም ተርቧል። በእንደዚህ አይነት ሁኔታ ውስጥ በዚያን ጊዜ ምን ሰጡት? ምግብ ሰጡት። ምግብ ሲሰጠው ምን ይላል? ጳውሎስም እየበረታ መጣ ይላል። ምግብ አለመብላት መጾም ይሄ ያለንን ኢጎ በቃ በደንብ አድርጎ ነው እንትን የሚያደርገው፣ ጸጥ የሚያደርገው በደንብ አድርጎ እንቸገራለን። ይሄ ግንፍል የሚያደርገን ነገር ወይ የመቆጣት ወይ የመሳደብ ወይ ቂም የመያዝ ብቻ እንደዚህ የተለያዩ የሚያስቸግሩ ነገሮች አሉ። መፍትሄው ምንድነው? መጾም ነው። ጳውሎስ በዚህ በሚጾምበት ጊዜ በጣም ምን ሆኖ ነበር? ደክሞ ነበር። ከዛ በኋላ በላ፣ በረታ። መጽሐፍ ቅዱስን ሳጠና ይሄንን ነገር በተመለከተ የዚህ ምላሹ ግብረ መልኩ ምንድነው? ጳውሎስ መስካሪ እንዲሆን አደረጉት። የዳኑ ሰዎች ናቸው የሰጡት ምግብ። በረታ፣ ያንን በላና በረታ። የመጀመሪያው አገልግሎቱ ምስክርነት ነበረ። ኢየሱስ ክርስቶስ እንዴት እንዳገኘው ወይ ለሚጠራጠሩ ሰዎች ነበሩ። በጣም ዝነኛ ስለነበረ በአሳዳጅነቱ ስለሚታወቅ የሚጠራጠሩት ሰዎች ነበሩ። መስካሪ ሆነ። ለዚያው መልስ የሚያሳጣ መስካሪ ሆነ። መልስ የሚያሳጣ አነጋጋሪ ሆነ። አንዳንድ ጊዜ ህይወታችን አነጋጋሪ መሆን አለበት፣ የግድ መሆን አለበት። ምንድን ነው ይሄ ሰውዬ? ምንድን ነች ይቺ እህት? ምንድን ነው የሚል ነገር በየምንሰራበት በምንኖርበት ሰፈር በተለያየ አነጋጋሪ መሆን አለብን። አነጋጋሪ ጳውሎስ ይሄንን ካደረገ በኋላ በአዲስ ኪዳን ውስጥ በምናይበት ጊዜ ትልልቅ ነገር ያደረገ ነው። መልእክቶቹ ራሳቸው ከሮሜ ጀምሮ ያለው ሐዋርያው ጳውሎስ የጻፋቸውን ነገር በምንመለከትበት ሰዓት የዚህ ነገር ውጤት ነው። ሰጡት፣ እንዲፈስክ ሰጡት። በረታ፣ ስለ ጌታ መመስከር ጀመረ። ከዛ በኋላ በህይወቱ ያደገ ደግሞ ሲሄድ እና ከአይሁድ ጀምሮ እስከ ሮም የዱሮው ጥግ የሆነ የዓለም ጥግ የሆነ እዛ ድረስ ሁሉ እየሄደ ይመሰክርና ወንጌልን ያሰራጭ ነበር። አስተምህሮውን ስንመለከት፣ ከእግዚአብሔር ዘንድ ያለውን ነገር ስንመለከት በጣም የሚገርም ነገር ነው። አራተኛ ነገር ምንድን ነው? በምዕራፍ 14 ላይ ቁጥር 17 14 ቁጥር 17 ላይ እንደዚህ ይላል፣ ከዚህም ሁሉ ጋር መልካም ሥራ እየሰራ ከሰማይ ዝናብን ፍሬ የሚሆንበትን ወራት ሲሰጠን ልባችንንም በመብልና በደስታ ሲሞላው ራሱን ያለ ምስክር አልተወም ይላል። በጣም ዲፕ የሆነ ቃል ነው የእግዚአብሔር ቃል። በእውነት ሁልጊዜ አዲስ ነው፣ ሁልጊዜ የሚገርም ነው። እዚህ ጋር ምን አደረጉ ነው የሚለው? በመልካም መብል ልባችን ይላል። ልባችን ከልብ የሆነ ከልብ የሆነ መብል እንደገናም ደግሞ በደስታ ሲሞላ ይላል። ደስታ የምናገኝበት አንደኛው መንገድ ስንበላ ነው። የማይበሉ የተራቡ መሳቅ አይችሉም፣ ማግጠጥ እንጂ ያለቅሳሉ። ስለ ተራቡ ያለቅሳሉ። ፈልገው ሳይሆን ረሃቡ ራሱ ነው የሚያስለቅሳቸው። ተርበው የሚያውቁ ሰዎች ይሄን ነገር በደንብ አድርገው ሊናገሩ ይችላሉ። አሁን ግን ልባችንን በደስታ ሞላው፣ መብሉ ሞላው እያሉ ነው እዚህ ቦታ ላይ የሚናገሩት። ያንተን መልካም ሥራ አየን፣ ከሰማይ ዝናብን ፍሬን እንደምትሰጥ ልባችን በመብል ደስ ሲለው ይሄንን ነገር ሰማን፣ ይሄንን ነገር አየን ይሉና ይሄ ነገር ለኛ የሰጠን መልእክት ምንድነው አለ? ራስህን ያለ ምስክርነት አልተውክምና። ምግብ ስናገኝ እምናደንቀው እግዚአብሔርን ነው እያሉ ነው የሚናገሩት። በደስታ ሲሞላው ራሱን ያለ ምስክር አልተወም ይላል። ለፍጥረት የሚያስፈልገውን ነገር የሚሰጥ እግዚአብሔር ነውና መጽሐፍ ቅዱስ በራስ ማስተዋል በራስ ጉልበት አትመካ ነው የሚለው እውነቱን ለመናገር ያህል ብዙ ያወቀን ስንሄድ እንፈራለን። ብዙ ያወቀን ስንሄድ እንደማናውቅ ነው የሚሰማን። እየሄድን በምንሄድበት ሰዓት እዚህ ክፍል ላይ እነዚህ ሰዎች መንፈሳዊ ነገር በጣም ገብቷቸዋል እና ያንን ምግብ እዚሁ ምድር ላይ ለራሳቸው ለመዝናኛ ብቻ ሳይሆን ራሱን ያለ ምስክርነት እንዳልተወ ይሄኛው አንደኛው ማስረጃ ነው። ምግብ እግዚአብሔር ለኛ ማዘጋጀቱ ይሄ አንደኛው ነገር ነው አሉ። የጌታን ታማኝነት ህዝቡ እንዲያይ፣ የጌታን ታማኝነት እግዚአብሔር ሁሉ ጊዜ ያው እንደሆነ የማይለወጥ እንደሆነ ሁሉ ጊዜ ምስክሩ የተገለጠ እንደሆነ ይሄንን ነገር ተናገሩ። ምግብ እነ ጳውሎስ በእስር ቤት በነበሩበት ሰዓት እግዚአብሔር አንድ የሆነ ሪቫይቫል ጀመረ። ስለ ሪቫይቫል የመጽሐፍ ቅዱሱንና በዚህ ደግሞ በዘመናችን ያለውን በዓለም ደረጃ የተደረገውን ስንመለከት እስከ ዛሬ ሶስቱ ተጽፈዋል። እንግዲህ አራተኛው ይጻፍ አይጻፍ አላውቅም፣ እንግዲህ መጽሐፍ ስላላገኘው ይሆናል እና ሶስቱ ተጽፈዋል። ከመጽሐፍ ቅዱስ ቀጥሎ ሶስት የቤተ ክርስቲያን ታሪክ ኢንተርናሽናሊ ተጽፈዋል። እሱን ማንኛውም ሰው አግኝቶ ሊያነበው የሚችለው ጉዳይ ነው። አንዳንድ ሪቫይቫሎች የሚነሱት በማይጠበቅ ቦታ ነው። አንደኛው በእስር ቤት ነው። በእስር ቤት ተነሳ። እነ ጳውሎስ በግንድ ተጠርቀው እዛ እየተቀጠቀጡ እያሉ አይናችሁ ላፈር እየተባሉ እየተሰደቡ የዛን ጊዜ ተነሳ። የወህኒ ቤት ጠባቂው ይላል ምዕራፍ 16 ቁጥር 34 ላይ ወደ ቤቱ ወስዶ ማዕድ አቀረበላቸው። በእግዚአብሔር በማመኑ በደስታ ተሞላ ይላል። ምግብ በማቅረቡ በደስታ ተሞላ ይላል። ወገኖቼ ቀላል እንዳይመስለን፣ ምን እቺ ርካሽ እኮ ነች፣ ምን የአስር ሳንቲም የአንድ ኤሮ ምን አንድ በል። እግዚአብሔር የሚሰጠንን ያለንን ያችን ነገር ብቻ መንፈሳዊ ነውና እናካፍለው። የዚያን ጊዜ ምላሹ ምንድነው? ደስታ ነው። እና ሌላ የበለጠ ነገር ይሰጠኛል በሚል አይነት በቁማር መልክ አይደለም። የተሳሳተ እንትን አለ ይሄንን ካደረክ እንደዚህ ይሆናል የሚባል ካርታ ጨዋታ አይነት ኖ እሱ አይደለም መጽሐፍ ቅዱስ የሚለውን ነገር ፕሪንሲፕሉን የምንከተል ከሆነ እግዚአብሔር አደርጋለሁ ያለውን ነገር ያደርጋል ይሄ ሰው በደስታ ተሞላ ይላል እኔ ሳጠናው የኃጢአት ይቅርታን በማግኘቱ በውስጡ የነበረውን ደስታ ፕራክቲካሊ መግለጥ የቻለው ምግብን በመስጠት ነበረ ቁስላቸውን አጥቦላቸዋል ምግብን ደግሞ በመስጠት ያደረገው ነገር ነው በኢትዮጵያ ከ 2000 ከ 2000 ጀምሮ ወይንም ደግሞ ከዛ በፊት ባለው በሳምንት ሁለት ቀን ሰኞና አርብ ከምሽቱ በኢትዮጵያ 2 ሰዓት ጀምሮ እስከ ሚድናይት በታወቁ ቦታዎች ላይ ምግብ ይዘን እንሄዳለን ከዚህ ቀደም እንደነገርኳችሁ አስታውሳለሁ ጥሩ ገንዘብ ካለን ዳቦ ውስጥ እንቁላል አድርገን ትንሽ ያነሰ ከሆነ ደግሞ ዳቦ ውስጥ ድንች አድርገን ምንም ደግሞ በቃ ከሌለን ደረቅ ዳቦ ከሻይ ጋር ይዘን እንሄድ ነበር በዛን ጊዜ በመንገድ ላይ ያገኘናቸው በጣም ያንግ የሆኑ ራሳቸውን እየሸጡ የሚተዳደሩ ያንግ የሆኑ ከሃያ የማይበልጡ በቁጥር እስካሁን ከአንድ መቶ በላይ የሚሆኑ ከዛ ከመንገድ ላይ አምጥተናቸው ባለን ቤት ውስጥ እያኖርናቸው ዛሬ ከነዛ መካከል ግማሾቹ ሃይ ስኩል ጨርሰዋል ሩቦቹ ደግሞ ከዩኒቨርሲቲ ጨርሰዋል አንድ 6 እና 7 የሚሆኑ ከኢትዮጵያ ውጪ አሉ እንገናኛለንም ትንሽ ነገር ያቺ ትንሽ ዳቦ በዛ ነው የሚጀምረው እና ፕራክቲካል የሆነ ነገር መኖር አለበት ትልቅም ይሆን ትንሽም ይሆን ይሄ ሰው ያደረገው ነገር ይሄንን ነው ወገኖቼ ይሄንን ነገር ስናጠቃልል በሐዋርያት ሥራ ምዕራፍ 20 ቁጥር 7 እና 11 ላይ ከሳምንቱም በመጀመሪያው ቀን እንጀራን ለመቁረስ ተሰብስበን ሳለ ጳውሎስ በነገው ሊሄድ ስላሰበ ከነርሱ ጋር ይነጋገር ነበር ተሰብስበን በነበርንበት በየሳምንቱ ነው የሚለው እዛ ቦታ ላይ እንጀራን ለመቁረስ እንሰበሰብ ነበር አሉ በየሳምንቱ በየ15 ቀኑ ነው የመጽሐፍ ቅዱስ ጥናት አንዳንዱ ጋር በየወሩ ነው የሚገኘው ግን ከማይገኘው ያነሱ ናቸው ቢያስፈልግም አንድ ቦታ ነው ሪል እየተደረገ እየተከናወነ ያለው ማለት በትጋቱ አቋያ ሁሉ ጋር ትንሽ አለ በየሳምንቱ መጀመሪያ እንጀራን በመቁረስ ይላል ወደ መጽሐፍ ቅዱሱ ባህል መመለስ አለብን ፈቃድ ካለ መንገድ አለ እንማር የለም እንዴ እንሰራ የለም እንዴ የተለያየ መዝናኛ ቦታ እንሄድ የለም እንዴ ይህንን ያደርጉ ነበር በየሳምንቱ ይሄንን ነገር እናደርግ ነበር ይላል ቁጥር 11 ላይ ወጥቶም እንጀራ ቆርሶም በላ ብዙ ጊዜ እስኪነጋ ድረስ ተነጋገረ ይላል ወደ አንድ ቦታ ለመሄድ የመጨረሻውን የሚሽን ፋይናል እንትኑን ለማድረግ የቸኮለበት ወቅት ነበር። ግን በዛን ጊዜ ይሄንን ነገር እንጀራ ቆርሶ አብረው እንዲበሉ ይሄንን ነገር ያደርጉ ነበር። ወገኖቼ ይሄንን ክፍል ስናጠቃልለው ጭብጡ ምንድነው ብንል ፍቅር ነው። ዛሬ ሰው ሁሉ ፍቅር ፈላጊ ሆኗል። ለምን ፍቅር ሰጪ አንሆንም እኛ? ሪቨርስ እናደርገው። ሁሉ ፍቅር ፈላጊ ሆኗል። እኔ ፍቅር ፈላጊ ሆኛለሁ። አቶ ቶልቻ ፍቅር ፈላጊ ነው። አቶ አየለ፣ አቶ ሚደቅሳ፣ እህት አለሚቱ፣ እህት ከበቡሽ ሁሉ በቃ የሚፈልግ ነው። ለምን ሰጪ አንሆንም? መስጠት ከባድ ነው፣ ውጤቱ ግን ከመቀበል የበለጠ ነው። ኢየሱስ ክርስቶስ እኛን ያሸነፈን ፍቅርን በመስጠት ነው። ፍቅርን ለምን ይሄንን ፕሪንሲፕል አንጠቀምም? ፍቅርን መስጠት። ኦ በዚህ ዓለም መኖር ከባድ ነገር ነው። የተለያየ አመለካከት፣ የተለያየ ባህል ያለን ሰዎች ነን። በመንገዳችን ሳናስበው የሚያጋጥመን ብዙ ተቃራኒ የሆነ ነገር አለ። ለምን እሱን አለ አይደለም ሪቨርስ አድርገን ፍቅርን መስጠት? ከባድ ቢሆንም ግን በጣም ትልቅ የሆነ እንቅስቃሴ ያስነሳል። አዲስ የሆነ እንቅስቃሴ ያመጣል። ኢየሱስ የመጣው ለዚህ ነው። እኔን ምሰሉ አይደል ያለው ኢየሱስ? ለምን አንሞክርም? ለምንድን ነው የማንሞክረው? በትንሹ በየቀኑ ለአንድ ሰው ፍቅር ሰጣለሁ ብለን በየቀኑ ለአንድ ሰው የምናውቀው ሊሆን ይችላል፣ የማናውቀው ሊሆን ይችላል፣ ሰካራም ሊሆን ይችላል፣ ተሳዳቢ ሊሆን ይችላል፣ ግን ፍቅርን አሳየዋለሁ፣ ፍቅርን እሰጣለሁ ብንል በሐዋርያት ሥራ ላይ የዚህ የምግባቸው ዋነኛው አንደኛው ነገር ፍቅርን መስጠታቸው ነው። ተግባራዊ በማድረግ ይጠቀሙበት ነበር። የሐዋርያት አገልግሎት እንደዚህ አይነት ነበር። እዚህ ላይ የሐዋርያት አገልግሎት ሲባል ሐዋርያ ተብለው የተሾሙ ሰዎች ማለት ሳይሆን በዛ በሐዋርያት ዘመን የነበረው የቤተ ክርስቲያን አሰራር እንደ ኤግዛምፕል የተቀመጠልን እንድንከተለው እንድናደርገው የተጻፈልን ነገር ይሄ ነው። ምን ያደርጉ ነበረ? ፍቅርን ይሰጡ ነበር። ካትሪን ኩልማን የምትባል አንዲት እህት እኔ በጣም ብዙ ጊዜ የማነበው የባዮግራፊካል የሆኑ መጽሐፎችን ነው። ራሴን በጣም ያሳየኛል፣ ያጽናናኛል። ያደረጉት ነገር በቃ በሰው አመለካከት ሊሆን የማይችል ነው፣ ግን የሆነ ጉዳይ ካትሪን ኩልማን በዚህ በቤተ ክርስቲያን ታሪክ ውስጥ ከተጻፈላቸው መካከል አንደኛዋ ነች። የምትጠራ የነበረው ወላጆቿ ባወጡላት ስም ሳይሆን ከባህሪዋ ጋር በተገናኘ ነበረ ትጠራ የነበረው። የፍቅር ፈዋሽ የሚል ስም ነበራት። የፍቅር ፈዋሽ። አልቃሻ ነች። ሰዎች ከጌታ ጋር እንዲሆኑ እንዲፈወሱ በቃ የምታደርጋቸው ነገሮች በጣም ብዙ ነው። ትሰጣለች ፍቅር ለማንም። ለፕሮፌሰሩ ትሰጣለች፣ ጎዳና ተዳዳሪ ላሉ፣ በዚህ በማደጎ ቤት ውስጥ ላሉ፣ በእስር ቤት ላሉ፣ የተለያየ ፌሎሺፕ የስቱደንት ፌሎሺፕ ምናምን የሚባሉ እነዛ ጋር ሁሉ ሄዳ ፍቅርን ትሰጣለች። ፍቅርን ነው የምትሰጠው። በዓለማችን ላይ አንዳንድ የታወቁ ሰባኪዎች፣ ፓስተሮች የሷ ፍሬዎች እንደሆኑ ሲመሰከር ሰምተን እናውቃለን። መጽሐፍ ቅዱስ ምን ይላል? በመጨረሻው ዘመን ፍቅር ይቀዘቅዛል ይላል። እኛ ግን ልናመውቀው እንችላለን። ፍቅር ይቀዘቅዛል ይላል በመጨረሻው ዘመን። በቤተሰብ መካከል ያለው፣ በጓደኝነት መካከል ያለው፣ በቤተ ክርስቲያን በኩል ያለው እንደ ውጪ መሆን የለበትም። መጠናከር ነው ያለበት፣ መጠናከር ነው ያለበት። ምክንያቱም ፍቅር ስለሚጠፋ ፍቅርን ተከታተሉት ነው ያለው። ፍቅርን ካልተከታተለው በስተቀር ይጠፋብናል። ፍቅርን ግን ስንከታተለው ፍቅር እየበዛ ይሄዳል። ዛሬ እግዚአብሔር ለእያንዳንዳችን የሚለን ማጠቃለያ የሆነው ነገር ፍቅርን በመስጠት ክርስቶስን እናሳይ። ይሄንን በማድረግ ደግሞ እግዚአብሔር ሁላችንን ይረዳናል። እኛ ፈቃደኛ ከሆነን የእግዚአብሔር እርዳታ ሁል ጊዜ ከእኛ ጋራ አብሮ የሚሆን ነው። እንጸልያለን። ተነስተን እንጸልይና ወደ ምሳችን እንሄዳለን። የሰማነውን የእግዚአብሔርን ቃል እስቲ ለጥቂት ደቂቃ እናስበዋለን። ሕይወት ተግባራዊ ነው። ፍቅር ልንሰጠው የምንችለው ጉዳይ ነው። ከመቀበል ይልቅ ፍቅርን ለመስጠት ትጋትን እግዚአብሔር እንዲሰጠን ይህንን እያሰብን እንጸልያለን። እግዚአብሔር አምላካችን ሆይ እናመሰግናሃለን። ዛሬም ደግሞ ከሕያው ቃልህ አምላካችን ሆይ መብልን ስለቆረስክልን እጅግ አድርገን እናመሰግናሃለን። ለመንፈሳዊ ሕይወታችን የሚበላ አምላካችን ሆይ በውስጣችን ሊኖር የሚችለውን ቃልህን ስለሰጠህን እጅግ አድርገን እናመሰግናሃለን።